ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። ቢሌቶላ ተደርሶ በጸጋዬ ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የመይሶንና የኢሃፓን መሰረታዊ ልዩነት የሚያሳየውን ምዕራፍ አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸና ቸ የዚያ ትውልድን ገል እውነቱን የፋቅን ጥቁር በመለቅለቅ ደፋፍነን ብንጓዝ አቁም በመደበቅ ፍትካላገኘን እንኳን የሰው ደም የውሻም ደም አይደርክ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረክ ጊዜውን ጣል እንጂ ከአቁም አይመለጥ በሸናች ሞቱ ተረት ተረት ከባለ ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወስን አልተባለም በደም ደም የተነከረን እጅም የሳሙ በቸበሸሞቱ እያሉ መሰረት ምንድነው ጥቅሙ የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለት ፊደላት በቸሸ ምክንያት ነው ለሁለቱ ፊደላት ለቸሸ ተብሎ ሰጎዳን አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቡት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሸን ፊደላት ኢሃፓ ሰርቆት ነው አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወት ለቸናሽ አልሞትንም እምብኝ ብለን እንጂ የፊዳሉን ስራት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መሸርሸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀኔ ቻልነው ወፌላላ ገብተን የተበጣጠፍን የተተለተነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማዕከላዊና ከርቸሌ ያለም በቃኝ የተንጠለጠለው እውን እርሶ እንዳሉት በቸሸ ምክንያት ነው ጋሰር ከፎብን ጨው ተነስንሶብን የተቀጣጠል ነው ለቸለሸ ሳይሆን የመሬት ላራሽ ህዝብ የመንግስት የብሔረሰብ ጥያቄ አንግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቶ የተቀመጡበት ከእኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፈን የወሰን ነው ጥፍራችን ሲነቀል አምቀኔ ቻልነው ወፌላላ ገብተን የተንጠለጠልነው የተተለጠልነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የጁዳን ስራ እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለተናሸ ብለን ህይወት ካልከፈልን ስደት አልገኝ ለሸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋቁሩ እኮ የምድረጫ ግላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቆ ይጫኑ ክደት የበዛበት ክፉኑ ዘመኑ ይህን ከሃዲ ምሁር ለመቀመጫው ሙት በክብር ይጋብዙና ለግሞ ይዳልቡት ዶክተር አብይዬ በኢህአዴግ የሞት ያንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ሁን ለርሶ ጠፍቶት በብቶ ውስጥ ያሉት አው ፕሮፌሰሩ መስፈን የነበሩ በቸናሸ ነበር የተገዳደል ነው እስቲ ብሎ ይመስክሩ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ከናሸን ፊደላት ያባ ሰርቆት ነው አለም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነቆት መስሎን ደብቆት ለቸናሸ ሞት ተረት ተረት ከባለ ብረት ሊያጠፉን የባቦት እኛ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበር ህይወት ያረጋፍ ነው ብለው ይመስክሩ በቸናሸ ሞቱ በቸናሸ ሞቱ መስዋዕትነትን እንደፈን ይወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፌላላ ገብተን የተበጣጠስ ነው የተሰነተን ነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳሉን ስራት እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሽ ህይወት አልገበርንም ቤት ንብረት ጥለን ከቷል ተሰደን ለቸናሽ ሞቱ ይበቃል ተረቱ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 8 መኢሶንና ኢሃባ የሁለቱ ድርጅቶች ስሮቻቸው በአንድ ላይ የተገመደ ስለነበር እያንዳንዱን ነጣጥሎ ማየት አስቸጋሪ ነው። በትግሉ ውስጥ የአባትነቱን ቦታ ይዘው ስለነበሩት ስለነዚህ አበይት ድርጅቶች አመሰራረት እና አቋሞቻቸው በስመ ክፉው ቀይ ሽብር ወቅት ጥቂት የማይባሉ ስህተት ላይ የተመሰረቱ ታሪኮች ተጽፈዋል። ስለዚህም መኢሶንንም ኢሃባንም ትክክለኛና ተጨባጭ ነው ብለን በምናምንበት መነጽር ማየት ይቻል ዘንድ ሐተታችንን እናቀርባለን። ሁለቱም መኢሶንም ኢሃባም በአጠቃላይ መልክ ሲታዩ የኢትዮጵያ ተማሪዎችና ምሁራን እንቅስቃሴ ውጤቶች ነበሩ። ሀገር ውስጥ የነበረው የተማሪ እንቅስቃሴ ይበልጥ ስር ነቀል የሆነ መስመር ይዞ መድረኩን ጸረ ፊውዳልና ጸረ ኢምፔሪያሊዝም ሲያደርግ፣ በውጭ ሀገር የነበሩ የተማሪ ማህበራትም ይህንኑ መስመር በመከተል ደገፉት። በዚህ ወቅት ኃይሌ ፊዳና ጓደኞቹ በውጭ ማህበራት ተራማጅ አመለካከት እንዲሰርጥባቸው በማድረግ ረገድ ጉልህ ሚና ተጫውተዋል። ሆኖም 1960 ዓመተ ምህረት ላይ አዲስ አበባ ያሉ ተማሪዎች በእነሱ አመለካከት ውጭ ሀገር ያሉ ጓደኞቻቸው መጽሔት በማውጣት የረኩና ድርጅትም ለመፍጠር ምንም አይነት እርምጃ እየወሰዱ አይደለም በሚል ትዕግስት እያጡባቸው ነበር። በ60ዎቹ ዓመተ ምህረት መጀመሪያ ላይ ወደ አውሮፓና ወደ አሜሪካ የሄዱት ተማሪዎችም መደላድላቸው ውጭ ሀገር የሆነው የተማሪ መሪዎች አብዮቱ ገና ጥቂት ትውልዶችን ማሳለፍ የሚጠበቅ ጉዳይ ነው ማለታቸውን በደረሱበት ወቅት ቅር ተሰኙ። እኒሁ ተማሪዎች እና ኃይሌ ፊዳ ውጭ ሀገር ብዙ በመቆየታቸው ከሀገሪቱ እውነታ ጋር ተለያይተዋል የሚል ስሜት ተሰማቸው። የአውሮፓን የተማሪዎች ማህበር የተቆጣጠሩት እነ ኃይሌ ፊዳ በ1962 ዓመተ ምህረት ላይ አዲስ አበባ የወጣውን ዝነኛውን ጽሑፍ እንኳን ለ77ኛው የደም ልደቱ አደረሶ በሚል ርዕስ ንጉሠ ነገሥቱ ላይ የወረደባቸውንና የንጉሳውያን ቤተሰብንና የሚኒስትሮችን ገበና ያጋለጠውን እንዲሁ አይነቱ ንጉሠ ነገሥቱ ላይ የተደረገ ውርጅብኝን ሕዝቡ አይወደውም በሚል ማገዳቸው ሲታይ፣ ተማሪዎቹ በዚህ ረገድ የተሰማቸው ስሜት በተወሰነ ደረጃ ማጠየቂያ ነበረው። ልዩነቱ ጊዜ ወስዶ ነው የሰፋው። የኃይሌ ፊዳው ቡድን እንደታሰበው እጁን አጣጥፎ የተቀመጠ እንዳልነበር ሳይጠቅሱት የሚያልፉት አይደለም። ሀገር ቤት ውስጥ ግንኙነት ነበራቸው። በውጭ ሀገርም ጋዜጦች እያወጡ በተማሪ ማህበሩ ስም ሀገሪቱ ውስጥ በድብቅ ለማስገባት እየሞከሩ ነበር። ከውጭ የግራ ድርጅቶችም ጋር ግንኙነት ነበራቸው። ኃይሌ ፊዳና ጓደኞቹ አንድ የሆነ የፖለቲካ ድርጅት ለመፍጠር ቀስ ብሎ ለመጓዝ የሚፈልጉ ይመስሉ ነበር። ግን ስለ ፓርቲ አመሰራረትም ሆነ መካሄድ ስለነበረበት ትግል የነበራቸው ትልም ብዥ ያለበት ነበር። ይህ እንዳለ ሆኖ ኃይሌ ፊዳና የቅርብ ጓደኞቹ የቻይኖቹ መስመር አማሏቸው ስለነበር የሶቪየትን ከላሽነት ያኬሱ ነበር። በመጀመሪያ ነቁ የታየው በብሔር ጥያቄ ላይ ነበር። በአሜሪካ የነበረውን የተማሪዎች ማህበር ይመሩ የነበሩት ዓለም ሀብቱ፣ ሀጎስ ገብረ ኢየሱስ፣ መለስ አያሌው፣ ደሳለኝ ራህመቶና ሌሎች ኢትዮጵያ ውስጥ መናገር የሚቻለው ስለ ክፍለ ሀገራዊነት ነው፣ ስለ ብሔራትና ስለ መገንጠል መብታቸው መናገር ግን የተሳሳተ ነው ብሎ የመሟገት የጉባኤ ውሳኔና አንብሮ ይዘው ብቅ አሉ። በዚህና በኤርትራ ግንባር አመራር ላይ ባደረጉት ሂሳዊ ግምገማ ላይ ተመስርተው እዚያም የሚካሄደውንም ትግል አወገዙ። ይህ እንግዲህ በ1962 ዓመተ ምህረት በሀገር ቤቱ ማህበር የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ባወጣው ጽሑፍ ከተገለጸው አቋም ጋር በቀጥታ የሚጋጭ ነበር። የ1963 የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ውሳኔ ጥላሁን ታከለ በሚል የብርስም አልጄሪያ ውስጥ የዚያን ጊዜ በስደት በነበሩ ምሁራን በተጻፈ ጽሑፍ ተተቸ። የጥላሁን ታከለ ጽሑፍ ቢጋራዊና አጠቃላይ ይሁን እንጂ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርን አቋም እንደገና አስረግጦ በኢትዮጵያ ውስጥ ብሔራትና ብሔረሰቦች ህልው እንደሆኑና የብሔር ጭቆናም አብዛኞቹ ጭቁን ብሔሮች ብሔረሰቦች ጫንቃ ላይ ያረፈ እውነታ እንደነበር መከራከሪያውን አቅርቧል። በዚህ ጽሑፍ ውስጥ የብሔራት የራስን እድል በራስ መወሰን እስከ መገንጠል ድረስ የሚለውን ያወቀ ሲሆን ኤርትራውያንም የግንባር መሪዎቹ ጠባይ ምንም ይሁን ምን ይኸው መብት እንዳላቸው ደራሲያኑ አረጋግጠዋል። በዚህ ነጥብ ላይ ክርክሩ ተጧጧፈ። የ1964 ዓመተ ምህረት የተማሪ ጉባኤዎች በልዩ ልዩ አቋሞች መካከል የነበረውን ልዩነት ገሃድ አድርገው አሳይተዋል። በመስፍን ሀብቱ በ1961 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ዋና ጸሐፊ ይመራ የነበረው የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ፣ ሌሎችም የ1963 ዓመተ ምህረት የክፍለ ሀገራዊነት አቋም ተጻረው ቆሙ። የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ፣ የቀድሞ መሪዎች ግን በአቋማቸው ጸኑ። በመጨረሻም የብዙሃኑ ድምፅ በብሔር ጥያቄ ላይ ትክክለኛውን ውሳኔ አሳልፎ የክፍለ ሀገራዊነትን አንብሮ ሻረው። እዚህ ላይ ሰናይ ልኬ ከኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ተገንጥሎ አንጃ ለመፍጠር ሌላ የተባሪ ቡድን መምራት ጀመረ። በርሊን ላይ በተደረገው የኢትዮጵያ ተማሪዎች ማህበር በአውሮፓ ጉባኤ ላይ ክርክሮቹ ግለት የነበራቸው ሲሆኑ ሁለት መልእክተኞች ከአልጄሪያ፣ ሁለት ደግሞ ከአሜሪካ፣ እንድሪያስ እሸቴ ከክፍለ ሀገራዊነትን አንብሮ ደግፎ፣ መስፍን ሀብቱ ደግሞ የዚያ ተቃራኒ ሆኖ ተካፍለውበታል። አሁንም እንደገና የብዙሃኑ ዝንባሌ የብሔር አንብሮን የመቀበልና የራስን እድል በራስ የመወሰን መብትን የማወቅ ሆነ። ናይ ዴቪድ ዳም ዘግየት ብለው የብዙሃኑን አቋም ደገፉ። በውይይቱ ወቅት ነገደ ጎበዜና ሌሎች ከብዙሃኑ ሐሳብ የተቃረነ አስተያየት ሲገልጹ ቆይተው ውሳኔውን መደገፋቸው እንደ አድርባይነትና ለታክቲክም እንደተደረገ ሆኖ ታየ። ይህም ለጥርጣሬ በሩን ከፈተ። የኢትዮጵያ ተማሪዎች ንቅናቄ በአንጻራዊ ደረጃ ሲታይ የተደራጀ ድምፅን በደንብ የሚያስተጋባ ተሰሚነትም የነበረው እንደመሆኑ መጠን ህቡ የፖለቲካ ቡድኖች በሱ ላይ ተጽዕኖ ይኖራቸው ዘንድ አትኩረውበት ነበር። ስለዚህም በብዙ ሁኔታዎች ህቡ ቡድኖችን ይለያዩቸው የነበሩ ነጥቦች ተማሪ ማህበራት ውስጥ እየተዛመቱ በእንቅስቃሴ ውስጥ ንድፈ ሐሳባዊ ጦርነትን ያስነሱ ነበር። ይህም በተራው ንቅናቄው መሰረተ ሰፊ የሆነ ብዙሃንን ያቀፈ ንቅናቄ ከመሆን ይልቅ ወደ ፖለቲካ ፓርቲ ቀረብ ያለ ጠባይ እንዲነሳ አድርጎታል። በዚያን ጊዜ በኃይሌ ፊዳ ቡድንና ኢህአፓን በመሰረቱት ቡድኖች መካከል ምስጢራዊ ግንኙነት ነበር። ንግግሮቹን ለማካሄድም ኃይሌ ፊዳ ሁለት ጊዜ ወደ አልጄሪያ ተጉዟል። በንግግሮቹ ወቅት የጊዜው ጥያቄዎች ተነስተዋል። የብሔር ጥያቄ፣ የድርጅት ጥያቄ፣ የትጥቅ ትግል ጉዳይ። በብሔር ጥያቄ ላይ የአሜሪካ፣ የሱዳንና የአገር ቤቶችን ታጋዮች አቋም ይወክሉ የነበሩት አልጄሪያ የነበሩት ምሁራን የኢትዮጵያ አብዮታውያን የመገንጠል እርምጃን ለመደገፍ ወይም ለመቃወም እያንዳንዱን ሁኔታ በመጣበት ገጹ ለመመርመር ያላቸው መብት የተጠበቀ ሆኖ የብሔሮችን እስከ መገንጠል ድረስ የሚሄድ የራስን እድል በራስ የመወሰን መብታቸውን ያለምንም ውልውል ማረጋገጥ አለባቸው ብለው ተከራከሩ። ኃይሌ ፊዳ ባቀረበው ሐሳብ ተስማምቶ ግን በሱ ቡድን ውስጥ ሁሉም ይህንን አቋም ስለማይደግፉት በዚያን ጊዜ በግልጽ ደግሞ መውጣት እንደማይችሉ አክሎ ተናገረ። በድርጅት ጥያቄ ላይ የአልጄሪያዎች ምሁራን ምስጢራዊ ግንባር ቀደም ፓርቲ መመስረት፣ ስርዓት ባለውና ህቡ በሆነ መንገድ መስራት፣ የፓርቲውን መዋቅር በአገር ቤት መዘርጋትና ለትጥቅ ትግል ዝግጅት ማድረግ አስፈላጊ መሆኑን ገለጹ። በድርጅት አስፈላጊነት ላይ የኃይሌ ፊዳ ስምምነት ነበር። ግን አሁንም እንደዚህ አይነቱን ፓርቲ ለመመስረት ጊዜው ገና እንደነበርና እንደዚህ አይነቱን ፓርቲ ከመመስረት በፊት መንግስት ቢሮክራሲ ውስጥ መመልመል ወይም ሰርጎ መግባት መቅደም አለበት ብለው እንደሚያምኑ ገለጸ። መንግስቱ እርምጃ ለመውሰድ ቢያስብ አስቀድሞ ለማወቅ የሚል ምክንያት ነበር ያቀረበው። የጠመንጃ ትግልን በሚመለከት አይደፊዳ የሱ ቡድን በመሰረተ ሐሳቡ ተቃውሞ ባይኖረውም ስለ ትጥቅ ትግል መጀመር ማሰብ ጊዜው ደርሷል ብለው እንደማያምኑ አስረዳ። አይደፊዳ ባለም አቀፍ ጥያቄ ላይ ከተጠበቁት በላይ ቻይናዊ ሆኖ ነው ብቅ ያለባቸው። በቻይና ላይ የሶቪየት ወረራ የማይቀር ነው የሚለውን ፍራቻውን የየሆነው በ1961 ዓ.ም ተመረጠ የዩዙሪ ወንዝ ላይ የሁለቱ ኮሙኒስት ኃይሎች ግጭት ከተፈጠረ በኋላ ነበር። የአልጄሪያዎቹ ምሁራን መሰረት ካሳጡበት በኋላ በበቂ ደረጃ ሁኔታዎችን መከታተል ይችሉ ዘንድ አስፈላጊ ጋዜጦችን እንደሚልክላቸው ቃል ገባ። ከነዚህ ትርኮች ውስጥ ጠለቅ ብለን የምንገባው በእነዚህ ሁለት ቡድኖች መካከል ለነበሩት ግጭቶች መነሻ መሰረት ስለሆኑና እነዚህን ሳያውቁ የኢሃፓንና የመይሶንን ግጭት መረዳት አስቸጋሪ ስለሚሆን ነው። ወደ ቀደመ ነገራችን እንመለስና የምስጢር ግንኙነቶች ቀጠሉ፣ ግን ፍሬቢስ ነበሩ። ይህ በእንዲህ እንዳለ ኢትዮጵያ ውስጥ የነበሩት ታጋዮች ውጭ አገር የነበሩ ጓደኞቻቸውን አልጄሪያ፣ አሜሪካ ወዘተ ከፍ ባለ የትግል ስልት ዝግጁ ያልሆኑ ከሚመስሉ ከቀደም የኤምባሲ ወራሪዎች ጋር ጊዜ በማጥፋታቸው ቁጣቸውን ያወርዱባቸው ነበር። በ1964 ዓ.ም ውስጥ አይደፊዳ ወደ አልጄሪያ ጽፎ አቋማቸው እንዳልተቀየረ፣ ያ እንዳለ ሆኖ ከተስማሙ የሱ ቡድን ለውህደት ዝግጁ እንደሆነ አስታወቃቸው። እነሱም በመሰረታውያን ጉዳዮች ላይ ልዩነታቸው ያልተፈታ ስለሆነ ውህደት ከጥያቄ ውጭ እንደሆነ በመግለጽ እንቢታቸውን አስታወቁ። የና አይደፊዳ ቡድን ያባ ከመመስረቱ በፊት በቅርቡ እንደዚያ አይነት ፓርቲ መመስረት የሚቻልበት ሁኔታ እንደነበር በደብዳቤ በወግ እንዲያውቁ ተደርጓል። በ1964 ዓ.ም ያባ ተመሰረተ። መስራች ጉባኤው የፖለቲካ ፕሮግራም ነደፈ። በኋላ የኢህአድ ፕሮግራም ተብሎ የወጣ የፓርቲውን አመራር መረጠ። ከነዚህ ውስጥ ብርሃነ መስቀል ረዳ፣ ተስፋዬ ደበሳይ፣ ብንያም አዳነና ክፍሉ ከበደ በሞት ተለይተዋል። የሽምቅ ተዋጊ ቡድን ለማደራጀትና ትጥቅ ትግል መጀመር ወሰነ። የኢትዮጵያ ህዝቦች አርነት ድርጅት ኢአድ የሚል ውጭ ግንኙነት የሚያገለግል የሽፋን ስም አወጣ። በሶቪየት ህብረት ጥያቄ ላይ ምንም እንኳ ተወክለው ከመጡት ጥቂቶች ሶሻል ኢምፔሪያሊዝም የሚል አንብሮ ይዘው ቢቀርቡም የብዙሃኑ ድምፅ ሳይገኝ በመቅረቱ ውድቅ ሆነ። ያም ሆኖ ጉባኤው ከላሿ የሶቪየት ህብረት የኢትዮጵያ አብዮት ወዳጅ አይደለችም በሚል አይነት መታየት ይኖርበታል ብሎ አሰፈረ። ከሞስኮ ጋር ግልጽ የሆነ ጠብ ውስጥ መግባትም በጊዜው የነበረው የአካባቢ ሁኔታ ሲታይ የኢህአድን ስራ በተለይ የሽምቅ ተዋጊ ቡድን ለማሰልጠንና አገር አስገብቶ ለማስጀመር የነበረውን እጥ በጣም ከባድ ያደርገዋል በሚል ምክንያት የተከለከለ ሆነ። እንደ ኢህአድ ሆኖ ኢህአፓ ከኤርትራ ግንባሮችና መካከለኛው ምስራቅ ውስጥ ካሉ ድርጅቶች ጋር ግንኙነት አደረገ። የፍልስጤሙ አልፋታህ የመጀመሪያው የሽምቅ ተዋጊ ቡድን በኋላ የኢትዮጵያ ህዝባዊ አብዮታዊ ሰራዊት የተባለውን ለማሰልጠን ተስማማ። በዚያን ጊዜ ኢህአድ ከኢፒኤልኤፍ ጋር ይበልጥ ተቀራርቦ ነበርና ይህ ሁኔታ ደግሞ በበኩሉ ኢኤልኤፍ የእነ አይደፊዳን ቡድን ይበልጥ እንዲቀርብ ገፋው። የእነ አይደፊዳ ቡድን በመካከለኛው ምስራቅ ውስጥ ተስፋዬ ታደሰ በሚባል ቤይሩት ውስጥ ተቀማጭ በነበረ የመንግስት ሰላይ ነው ተብሎ በተማሪው ንቅናቄ በተወገዘ ግለሰብ ነበር የተወከለው። ኢኤልኤፍ የኢህአድ ሰልጣኝ ቡድን ወደ መካከለኛው ምስራቅ ሊመጣ የሚችልበት ሁኔታ እንዳለ ለና አይደፊዳ ቡድን ወሬ አዘለቀና እነሱ ደግሞ ይህንን ዜና አንጠልጥለው ወደ ተማሪው ጋዜጣ በመሮጥ ጠመንጃ ለማንሳት የቸኮሉ የሚል ምንም ያህል ያልተሸፋፈነ ጠበኛነታቸውን ገለጹ። እነዚያኞቹም የኢሃድ ወገኖች በጣም ተናደዱ። እንደለየለት ክህደትና በተዘዋዋሪ መንገድም ለንጉሳዊ መንግስት አገልግሎት እንደማበርከት አድርገው በመቁጠር ናይለ ፊዳ ላይ ያላቸውን አቋም አከረሩ። በውጭገሩ የተማሪ ንቅናቄ ውስጥ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን መመስረትም የፊተኛውን ዓለም አቀፍ ማህበር በመተካት ግጭት አስከተለ። ናይለ ፊዳ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን የኢሃፓን ፍላጎት ለማስተጋቢያ ይሆናል ብለው በማሰብ ብዙ ምክንያት እየደረደሩ ተቃወሙት። በግራና በቀኝ ጽሑፎች መብረር ጀመሩ። በዚያን ጊዜ ተጧጧፍ የነበረው ክርክር በወቅቱ በወጡ የተማሪዎች ጽሑፎች ላይ ይገኛሉ። ልዩነቱ እየሰፋ መጣ። የካቲት አብዮት ሲፈነዳ መሰረታዊው የሆነው ልዩነት ይበልጥ ግልጽ ሆነ። የኢሃፓን መስመር የደገፉ ማህበራት አብዮቱን ይበል ይበል ሲሉና ለሰራተኞች የግንባር ቀደም ሚና ሲሰጡ፣ የኃይለ ፊዳ ቡድን ግን አብዮቱን መጀመሪያ ረብሻ ነው ሲሉ፣ ቆየት ብለው ደግሞ በንዑስ ከበርቴው የተመራ ህዝባዊ ንቅናቄ ነው አሉ። የአመራር ሚናን በሚመለከት ሁለቱም አገላለጾች ሌላው ቢቀር የሚያከራክሩ ሲሆኑ፣ በናይለ ፊዳ በኩል በንዑስ ከበርቴው የተመራ ንቅናቄ የሚለው አገላለጽ የዚህ መደብ አሉታዊ ጠባዮች ላይ ያላቸውን ነቀፌታ የሚገልጽ ነበር። በመሰረቱም ፍርሃታቸው እውነት ነበረው። የናይለ ፊዳ ቡድን የእንዳልካቸውን መንግስት የማሻሻያ እርምጃዎችን ስራ ላይ እንዲያውል ጊዜ ይሰጠውና በዚያም ተጠቅመን ዴሞክራሲያዊውን ትግል መቀጠል እንችላለን በማለት በይፋ ተከራከሩ። በመቀጠል ላይ የነበረውን የሰራተኞች ስራ ማቆም አድማና የከተማውን ህዝብ መነሳሳት መደገፍ ለናይለ ጽንፋዊነት ሲሆን፣ ለሌሎች ደግሞ አብዮቱን እንዲቀጥል ለማድረግ ትክክለኛ ፖሊሲ ነበር። ደርግ ስልጣን ሲይዝ የኢሃፓ ደጋፊዎች የስልጣን ቅሚያውን በማውገስ የኢሃፓን የኢሰማን ወዘተ ጥያቄዎች ሲያስተጋቡ፣ ናይለ ፊዳ ግን ድጋፋቸውን በመግለጽ የእንኳን ደስ ያለ መልእክት ለደርግ አስተላለፉ። ኢትዮጵያ ውስጥ ክፍፍሉ ጥልቀት ያለው አልነበረም። እንዲያውም የአባዎችና ድልዳላቸውን ውጭ ካደረጉት ከናይለ ፊዳ ቡድን ጋር የተሳሰሩት የቅርብ ግንኙነት ነበራቸው። በናይለ ፊዳ ደጋፊዎች ይበተኑ የነበሩት ወረቀቶች የጊዜያዊ ህዝባዊ መንግስትን ጥያቄ ያስተጋቡ ነበር። ሆኖም ይህ ዝምድና ናይለ ፊዳና ሌሎች ከስደት ሲመለሱ ማብቂያው ሆነ። ያፈነገጡት ተባረሩ ወይም ከኃላፊነት ወረዱና ከደርግ ጋር ለመቀራረብ ተጨባጭ እርምጃዎች ተወሰዱ። ግንቦት 1969 ዓ.ም ተመረጠ። በእንግሊዝኛ የወጣ አንድ የመኢሶን ጽሑፍ በጊዜው የነበረውን ሁኔታ በእነዚህ ቃላት ያስረዳል። ከየካቲቱ አብዮታዊ ንቅናቄ ጀምሮ እስከ አንድ ዓመት ድረስ የመኢሶን የፖለቲካ መስመር ከኢሃፓው ጋር አንድ አይነት ነበር። የካቲት 1967 ዓመተ ምህረት ላይ መስመራችንን እንደገና በጥንቃቄ ከመረመርን በኋላ ስር ነቀል የሆነ ለውጥ መምጣት ነበረበት። በተጨማሪም በድርጅታችን አመራር ውስጥ ለውጥ መደረግ ነበረበት። ኃይለ ፊዳና ሌሎቹ ከመጡ በኋላ አዲስ አበባ ውስጥ በኢሃፓና በእነሱ ቡድን መካከል ንግግር ለማድረግ ሙከራ ተደርጎ ነበር። ተመክሮም አልቀረ፣ የሚስጥር ውይይቶች ተካሄዱ። ተስፋዬ ደበሳይ ኢሃፓን ሲወክል፣ ኃይለ ፊዳ ደግሞ በኋላ መኢሶን የተባለውን ድርጅት ያን ጊዜ የሰፊው ህዝብ ድምፅ በሚለው የጋዜጣ ልሳን የሚታወቀውን ወገን ወክሎ ቀረበ። ግን ኢሃፓ የነ ኃይለ ፊዳ ቡድን ደርግን በመደገፍ አቋሙ ስለጸናና ኢሃፓም ከደርግ ጋር ለማበር እየወሰነ ነው የሚል ፈጠራም ጨምሮ ስለውይይቱ ወሬ ስላወጣ ንግግሩን አቋረጥ ይላል። ኢሃፓ ተቃዋሚ፣ መኢሶን ደግሞ የደርግ አባሪ ሲሆን መለያየቱ ፍጹም ወደ መሆኑ አመራ። መኢሶን ምንም እንኳ የሰፊው ህዝብ ድምጽ የተባለው ልሳኑ ከ1966 ዓመተ ምህረት ጀምሮ ይወጣ የነበረ ቢሆንም እንደ ፖለቲካ ድርጅት ብቅ ያለው በመጋቢት 1968 ዓመተ ምህረት ነበር። ድርጅቱ ሊቀመንበር ያደረገው ረጅም የስደት ጊዜ በስዊድን አገር ያሳለፈውን በአውሮፓው የተማሪዎች ማህበር ቅርንጫፍም የተባ ተሳትፎ የነበረውን ከበደ መንገሻን ነበር። ከመይሶን መሪዎች ይበልጥ የታወቀው ኃይለ ፊዳ ከፍቅሬ መረድ ከነገደ ጎበዜና ከሌሎችም ጋር ረጅም ጊዜ ፈረንሳይ አገር በስደት የኖረ ነበር። አንዳርጋቸው አሰግድና ሌሎች ዝቅተኛ ካድሬዎች ከምዕራብ ጀርመን የመጡ ሲሆን ከሞስኮ ደግሞ ንግስት አዳነና ባሏ ደስታ ታደሰ ነበሩ። የደስታ ወንድም ዳንኤል ታደሰም የመይሶን ማዕከላዊ ኮሚቴ አባል ነበር። መይሶን ምንም እንኳ ራሱን ፓርቲ ብሎ ቁልጭ ባለ መልክ ባያስቀምጠውም እንደ ማርክሳዊ ሌኒናዊ ድርጅት አድርጎ ራሱን የሚቆጥር ሲሆን ቀደም ሲል አጀማመሩ ላይ ከቻይና ጋር የተቀራረበ ነበር። ቻይና አዲስ አበባ ውስጥ ለነበረው ለኃይለ ፊዳ ተራማጅ ቤተ መጻሕፍት በብዙ ሺህ የሚቆጠር መጻሕፍት በነጻ ልካለች። ቤተ መጻሕፍቱ አባላት ለመመልመያ ያገለግል ነበር። እንደሚባለው ኃይለ ፊዳ ነበር በመመስረት ላይ የነበረውን ሚሊሻ ለማስታጠቅ ቻይኖችን ለመጠየቅ በሚስጥራዊ የቤጂንግ ጉብኝት ከመንግስቱ ጋር የሄደው። ቻይና 100,000 ጠመንጃዎች ለማቅረብ ስትስማማ 10,000ን አስረክባለች። የመይሶን አቋም ለደርግ ሂሳዊ ድጋፍ መስጠት ነበር። ሆኖም የዚህ ቀመር ሂሳዊ ገጽ የታየበት ጊዜ ለመኖሩ ግልጽ የሆነ ጭብጥ አልነበረም። መይሶን ጊዜያዊ ህዝባዊ መንግስት ይቋቋም ማለት ስህተት ነበር፣ ከዚያ ይልቅ በቅድሚያ ህዝቡን ማንቃት ማደራጀትና ማስታጠቅ ያስፈልጋል ብሎ ክርክሩን አቀረበ። ከዚያም ተነስቶ ኢህአፓን ኢሰማንና ሌሎች የደርግን አገዛዝ የተቃወሙትን እንደ ጽንፈኞች ቆጠራቸው። በኤርትራ ጥያቄም ላይ መይሶን አቋሙን በመቀየር የኤርትራ አርነት ግንባሮችን የአረብ አድህሮትና የኢምፔሪያሊዝም መሳሪያዎች ብሎ አወገዛቸው። ከዚህም በላይ ክፍለ ሀገራዊ የራስ ገዝ አሰራርን እንደ መፍትሄ አድርጎ በማገዝ በመተክላዊ ደረጃ እንኳን የመገንጠልን መብት የሚከለክለውን የብሔራዊ አብዮት ፕሮግራምን አረቀቀ። መይሶን በ1968 ዓ.ም ኤርትራ ላይ የተዘመተውን የራዛ ወይም የአርሶ አደር ዘመቻ ጠንሳሽ እንደነበረ ማከሉ በቂ ይሆናል። መይሶን ኢህአፓን እንደ ቀንደኛ ደመኛው አድርጎ በመመልከት ለማጥፋት ይችል ዘንድ ማንኛውንም ዘዴና መንገድ በመጠቀሙ ከተጠያቂነት አያመልጥም። ኃይለ ፊዳ ራሱ ቃሉ በሚያሰማው በጠባቡ መንፈስ የኦሮሞ ብሔረተኛ ሆኖ ባያውቅም ኢህአፓ እንደ መይሶን ሁሉ ብዙ ብሔራትን ያቀፈ ሆኖ ሳለ መይሶን የአማራና የትግራይ ኢህአፓን ለመታገል በሚል የኦሮሞ ብሔረተኝነትን ወደ ማስነሳት ተሰማርቶ ነበር። በሌላ ደረጃ ደግሞ የፖለቲካ ውዝግቦችን ለመፍታት በኃይል የመጠቀም አካሄድ ሊቀርብ በሚችልበት መንገድ ደርግ ላይ በተለይም መንግስቱ ኃይለ ማርያም ላይ ተጽዕኖ በማድረግ ረገድ መይሶን ያደረገው አልነበረም። እንዲያውም በተቃራኒው መይሶን ነበር ተቃዋሚዎች እንዲመቱ ጥሪ ያደረገው፣ በግንባር ቀደምም የመራው። ከዚህም የከፋው አናርኪስቶች የሚል ሁሉንም የሚያዳምር አመች ቅጽል በመስጠት ቁጥር የሌላቸው ዴሞክራቶችና ታጋዮች በአንድ ላይ ተቀይጠው ሲገደሉና ለሲኦል ሲዳረጉ የመይሶን መሪዎችና አባላት ተሳታፊ ሆነዋል። የግራ የንግግር ዘይቤዎች የቦልሸቪክ ተመክሮዎችን ለጭፍጨፋ ማጠየቂያ ማድረግ፣ አቋምን ማክረርና ግፉም እንዲቀጥል ማድረግ፣ ሁሉም ዱካቸው ወደ መይሶን ደጃፍ የሚያመራ ነው። የህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ ራሱን በማደላደልና የተሰጠውንም ሰፊ ስልጣን በመጠቀም መይሶን በአጭር ጊዜ አባላቱን ሊያበራክት ቻለ። እስከተመታበት ጊዜ ድረስም ደርግ ካወጣቸው ፖሊሲዎች ጋር ሙሉ በሙሉ ራሱን አዛምዶ አቅርቧል። ለነገሩ የደርግ ፖሊሲዎች በአብዛኛው በመይሶን የተረቀቁ ነበሩ። መይሶን ከሞስኮ ጋር ያደረገው የትብብር ስምምነት ዘላቂ ይሆናል በሚል እምነት ከ1968 ከደርግ መኮንኖች ጋር ግጭት ይፈጠር ክሬምሊን ከጀርባ ይቆማል የሚል ሐሳብ ነበረው። ከደርግ ጋር ግጭት ውስጥ ሲገባ ስለራሱ አቅም የተሳሳተ ግምገማ እንደነበረው ሁሉ በዚህ ነጥብ ላይ የነበረውም ስሌት የተሳሳተ ነበር። በዚህ አደረጃጀት ጊዜያዊ ጽፈት ቤት ውስጥ ባቅሙ ይታበይና ሌሎች ቡድኖች በጥላቻ እንዲርቁት ያደርግ ነበር። ይህም ሁኔታ ማይሶን ከደርግ ጋር ግጭት ውስጥ በገባበት ጊዜ የወዝሊግና የኢማሊዲ አባሎች የማይሶንን አባሎች የተደድ ስኳዶች አድነው እንዲይዟቸው እስከ መርዳት አድርሷቸዋል። ማይሶን የፈለገውን ያህል አለ ብሎ ይከራከር ለወታደራዊ አገዛዝ መከተል የቆመ እንደነበር የማይታበል ነው። አቋሙ አደርባይነት ላይ ከተመሰረተ የሁኔታ ግምገማ ላይ ተነስቶ ቢያንስ ከደርግ አንዱ ክፍል ጋር በዋናነት ከመንግስቱ ኃይለ ማርያም ቡድን በማበር ወደ ስልጣን ለማሻቀብ እችላለሁ ከሚል መደምደሚያ ላይ ያደረሰው ይመስላል። ማይሶን ኢህአፓ ላይ የሚፈጸመው ግፍ እንዲፋፋም በመጮህ በዋና ዋና ከተሞች ገንኖ የነበረውን ተቃውሞ ለማስወገድና የራሱን ጥቅት በስራ ላይ ለማዋል ነፃ መስክ እንዲያገኝና በተማሪዎች በመሁራንና በሰራተኞች ወዘተ ላይ የበላይነቱን ለመጫን እንዲያስችለው ነበር ምኞቱ። 1968 ዓመተ ምህረት ላይ እኒህ ክፍሎች ተማሪዎች ሙራንና ሰራተኞች ወዘተ ከማይሶን ይልቅ ይበልጥ የሚደግፉት ኢህአፓን እንደነበር ግልጽ ነበርና ኢህአፓ በበጎ አይን ይመለከታል ተብሎ የማይጠረጠረው የአፍሪካ ኮንፊደንሻል እንዳስቀመጠው የደርግ ድክመቶች በራሱና በማይሶን ላይ ጥላቻ እንዲታከል ማድረጋቸው ብቻ ሳይሆን ደርግ ተወግዶ ወዲያውኑ ጊዜያዊ ህዝባዊ መንግስት እንዲቋቋም ለሚጠይቀው ኢህአፓ ድጋፍ እንዲጨምርለት አስደርገዋል። ለብዙዎቹ ይህ ጊዜያዊ ህዝባዊ መንግስት ሐሳብ ጥሩ ሐሳብ ሲመስላቸው እጅግ ተወዳጅም የሆነውን አብዮት ለመንከባከብ አማራጭ የሌለው መንገድ ሆኖ ሊታያቸው ጀምሯል። በኢህአፓና በማይሶን መካከል ያለው ትግል ያለምንም ጥርጥር ይበልጥ ድጋፍ ላለው ለኢህአፓ በተመቸ መንገድ ካልተፈታና ቢያንስ ይርሱ በሆነ መንገድ ስልጣን ላይ ካልወጣ አብዮቱ ራሱ አደጋ ላይ እንደሚወድቅ ብዙዎቹ ይስማቸዋል። ማይሶን ኢህአፓ የበለጠ ድጋፍ እንደነበረው በማወቅ ይህን ለመለወጥ አይነተኛው መንገድ ኢህአፓን ማስወገድ ነው ብሎ ወሰነ። እንደዚያ አይነቱ ሂደት የራሱ መጥፋት የሚከተልበትን መንገድ እንደከፈተ አላስተዋለውም ነበር። ማይሶን በደርጉ ሰደድና በሌሎች ትናንሽ ቡድኖች የተመሰረተው የህብረት ግንባር ለእኩልነት ዋስትና የሚሰጥ አልነበረም። ማይሶን ከደርግና ከፖሊሲዎቹ ጋር ራሱን ሙሉ በሙሉ ማዛመዱ ከጸረ ደርግ ኃይሎች ጥላቻን እንዲያሰርፍ ነው ያደረገው። ሽብሩ ሲጀመርና ለዚህም ማይሶን ግንባር ቀደም ሆኖ ሲመጣ እንዲያውም ቁጥሩ የጨመረ ህዝብን ጥላቻ አካበተ። በአሁኑ ጊዜ በኢትዮጵያ ውስጥ የቀይ ሽብር ሰለባ ሆነው የወደቁባቸው ቤተሰቦች፣ እስር ቤቶች ውስጥ የሚንገላቱት እስረኞች ዘመዶችና ይህን መንግስት የሚጠሉ ሁሉ ማይሶንን እንደ ባንዳ ወይም እንደ ከሃዲ ይመለከቱታል። ማይሶንና ሰደድ በተጋጩ ጊዜ የማይሶኑ ሊቀመንበር ከበደ መንገሻ እነ መንግስቱ ቡድን ላይ ወሳኝ እርምጃ እንዲወሰድ ሲፈልግ፣ ኃይለ ፊዳ ግን የተሳሳተ ፖሊሲ ነው በሚል ብዙሃኑን አሳመነ። ታዲያ ማይሶን ነገ ዛሬ ሲል ሰደድ አፈት ብሎ የማይሶን አባሎችንና መሪዎችን መምታት ጀመረ። ሲያል በመፈጸም ስመጥሩ የሆነው የማይሶን መሪ አብዱላሂ ዩሱፍ በጥይት ሲወድቅ በመንግስት ሬዲዮ ኢህአፓ እንደገደለው ተደርጎ ቀረበ። ለማይሶን አድራጊዎቹ ሰደዶች መሆናቸው አልጠፋቸውም። ሁኔታውን ለመገምገም አስቸኳይ ስብሰባዎች ተደረጉ። እንዲህ አይነቱም የአዲስ አበባው ፍሉሃ ሆቴል ውስጥ በተደረገ አንድ የአመራር ስብሰባ ላይ አንድ የአመራር አባል እንዳስጠነቀቀው ምንም እንኳ ኢህአፓም ህቡዑ ዓለም ውስጥ በመኖሩ አደጋ የሚያመጣ ቢሆንም በህቡዕ ለመንቀሳቀስ ተወሰነ። ማይሶን የህቡዕ አውታራት ስላልነበሩት በደርግ በቀላሉ ሊፈታ ሲችል ከበላይ አመራሮች ሁለት ብቻ ነገደ በወቅቱ ውጭ አገር የነበረና አንዳርጋቸው ማምለጥ የቻለ ነበሩ የተረፉት። የማይሶን ጥንካሬ የማይጨበጥ ራዕይ እንደነበር አባላቱና የተረፉት መሪዎቹ ድርግና ተደድን ለመከላከል ያደረጉት ሩጫ ያረጋግጣል። ማይሶን ይሐፋን ደመኛው አድርጎ እንደሚመለከተው ሁሉ በያፋን በኩል ያው ነበር። ያፋ በተጨማሪ በበኩሉ ያሰማው የነበረው ያለማይሶን ድጋፍና ምክር ድርግ ለጥቃት ግብፍ ሊሆን ይችል እንደነበር ነው። ያፋ በ1964 ዓመተ ምህረት የተመሰረተ ሲሆን እሱራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ሳኑ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ይሐፋን የቀድሞውን ንጉሠ ነገሥት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓመተ ምህረት ይሐፋ የኢንተር ዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳ የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የአባ ተወዳጅነት ያደገው ነፍሰ ገዳይ የሆነውን መንግሥት ስለተቃወመ ብቻ ሳይሆን በዋናነት የሕዝቡን መሠረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ያባ ለዴሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ሕዝባዊ መንግሥት መመስረት፣ ለድሃ አርሶ አደሮች መታጠቅ፣ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት፣ ለጭቆን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች፣ ለተማሪዎች፣ ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ ይሐፋን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳ በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢሕአፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢሕአፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቂ እርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር የአመራሩ መስመር። ይህም ይበልጥ ግራ በሆኑት አባላት ዘንድ አዎንታዊ በሆነ መንገድ አልታየም። በመሰረቱ ኢሕአፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢሕአወሊና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከህወሓት መዋቅሮቹና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪ በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢሕአፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢሕአፓ የተማሪዎች ፓርቲ ነበር የሚሉት አጠቃላይ መልኩን አላዩትም። ኢሕአፓም ሆነ መኢሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ያባ ከ1967 እስከ 1970 ዓመተ ምህረት ሜይሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማጋራቸው ላልቶ ባንሳራዊ ደረጃ ቀላል ኢላማዎችና የግፍ ጭዳዎች ሊሆኑ የቻሉት ማለት ይቻላል። ይሄፋ አዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳን የመንግስት ሰራተኞችን መምህራንን ለባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ በከፋ በሲዳሞ በጎንደር ባንዳን የጎጃም ክፍሎች በወሎና በሐረርጌ ነበር። የኢህአፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢህአፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች በሃዲያዎች በትግሬዎች ዘንድ ባንሳራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና በሐረርጌ አለ ሊባል የማይችል ተወዳጅነቱ ከኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፍን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለኢህአፓ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ኢህአፓ ህልውናውን ገሃድ ያደረገው ነሐሴ 26 ቀን 1967 ዓመተ ምህረት ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ከወትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢህአፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓመተ ምህረት የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲያዊ ልዩነትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢህአፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በጠቀስነው የዲሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢህአፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊው መንግስት ድክመት ከተጠቀሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ፣ በጠረፍ ይውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች፣ ቡድኖች፣ ህዝባውያን ድርጅቶች ኢሰማ ዲሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች፣ በመምህራን ማህበር፣ በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት፣ አብዮቱን ያካሄዱትን መቀጠሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት፣ መሰረታዊያን ዴሞክራሲያዊ መብቶችን ማወቅ። እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ፣ የእምነት፣ የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች፣ ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በስራ ላይ የማዋል መብት ይገባቸዋል። ሶስት፣ ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። አራት፣ የኤርትራ ጥያቄ በዲሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። አምስት፣ ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች አርሶ አደሮች ሰራተኞች ለማሽ ተማሪዎች ወዘተ መታጠቅ ይኖርባቸዋል። ስድስት የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። ሰባት ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረት ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢህአፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢህአፓን ሲደግፍም እኒሁ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ መኢሶንና ኢህአፓ አፋዊ መመሳሰል ቢታይባቸውም በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። በዲሞክራሲ ጥያቄ እንኳ ዲሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛውን ነገር ቀረጣጥፈውና እስከተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ የኢህአፓ አቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዲሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም ኢህአፓ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። ኢህአፓ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። የነካው የህብረተሰብ ክፍል ያገኝ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። ኢህአፓ ለዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚ ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ኢህአፓ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊሲው በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደ ራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያቀደለ ነበር። ግን ኢህአፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። በአፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አሰቃቂነት ኢህአፓን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መኢሶን በአንድ ወገን፣ ኢህአፓ ኢሰአማና ሌሎቹ ከኢህአፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላው ወገን ነበሩ። በደርግና በመኢሶን ወገን ሶስት ትናንሽ ድርጅቶችም ነበሩ።
Goodbye, can I tell you?